ለብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ፕሬዚደንት እና የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ህብረት ሊቀመንበር ልዩ የምህረት ኢዮቤልዩ ዓመትን በማስመልከት ባቀረብንላቸው ቃለ ምልልስ በዓለማችን ሰላምና ፍቅር ይሰፍን ዘንድ ከአምላካችን ምህረትን እንለምን እኛም እርስ በርሳችን ምህረትን እንሰጣጥ ብለዋል።
እሺ በመጀመሪያ የዘጋጆችን አመሰግናለሁ። ምክንያቱም ይሄም ቃለ ምልልስ በጣም ጠቃሚ እንደሚሆን ገምታለሁ። ምንጩ ሁላችን እንደምናውቀው ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ፍራንቺስኮስ ናቸው። የምህረት ልዩ ኢዮቤልዩ ብለው ያወጁት እንግዲህ እሱ በ2015 በፈረንጅ አቆጣጠር አጋማሽ ላይ ነው ያወጁት። በኋላ ላይ ጽሑፉም ወጥቷል። እንዲሁም ደግሞ በዚሁ ባለፈው በፈረንጆች በዚህ በሚያልፈው ልበለው ፈረንጆች ወር በእመቤታችን ልደት በሚከበረው በጎርጎሮሳውያን አቆጣጠር በዛን ቀን ይሄ አዋጅ ተግባራዊ እንዲሆን ባወጁት መሰረት በመላው ዓለም የምህረት ዓመት ካቶሊካውያን በሙሉ ተቀብለው ጳጳሳቱም የካቴድራሉን በር በመክፈት የምህረት ዓመት ታውጇል። ወደ አንድ ዓመት ገደማ የሚወስድ ነው። እስከሚቀጥለው ዓመት የክርስቶስ ንጉሥ በዓል በጎርጎሮሳውያን አቆጣጠር ድረስ የሚሄድ ነው። ይህም እንግዲህ የምህረት ዓመት በሚያውጁበት ጊዜ በዓለም ላይ ለየት ያለ ሁኔታ ነበረ። በቤተ ክርስቲያን ውስጥ እንደዙ ለየት ያለ ሁኔታ ነበር እና እሳቸው በእውነቱ ጸልዮበት እንዲሁም ደግሞ ተማክረውበት በዓለምም ላይ በሚጓዙበትም ጊዜ ባዩት ሁኔታ ላይ ተመስርተው እስቲ ወደ እግዚአብሔር ቃል እንመለስ በማለት ነው ያወጁት። እና ልዩ የተባለው ደግሞ እንግዲህ ኢዮቤልዮች የሚደረጉ ብዙን ጊዜ በ25 ዓመት ወይም በ50 ዓመት በ75 ዓመት እንዲህ በመቶ ዓመት እየተባለ ነው የሚደረገው። ይሄ ግን ልዩ ብለው እሳቸው የወሰኑት ልዩ ሁኔታ ባለምም ላይ ስላለ ነው። አንድ የዓለምን ሁኔታ ብናይ እሳቸው የሚሉት በአሁኑ ጊዜ እኮ ባይታወጅም ሶስተኛ የዓለም ጦርነት እየተካሄደ ነው ብለው ብዙ ጊዜ ይናገራሉ። እንዴት ቢባል እንደ ድሮ ጦርነት እዚህም ካምፕ ሆኖ እዛም ካምፕ ሆኖ ሳይሆን ጦርነቱ አሁን አልፎ አልፎ በሚደረጉ ግጭቶችና አልፎ አልፎ በሚደረጉ ጦርነቶች ጦርነቱ እየተባባሰ ነው። በዚህም ላይ እንግዲህ ጉዳት የሚደርሰው በተለይ በህዝብ ላይ ነው፣ በደካሞች ላይ ነው፣ በድሆች ላይ ነው፣ በእናቶች ላይ ነው፣ በልጆች ላይ ነው። ንብረቱም ምንም ሁሉ እየወደመ ነው። ይሄ በጸሎት ኃይል የእግዚአብሔር ምሕረት በመለመን የምንቋቋመው ነው። ስደትም አይተናል አሉ። በተለይ ሁሉ ጊዜ የመላው ዓለም የሚያስታውሰው በስደት ላይ እያሉ አንድ አባት ከቤተሰብ መሀል አንድ ህፃን ልጅ ስለጠፋ እሱን ሲፈልጉ በኋላ የተገኘው ውሃው ሲተፋው ነው ባህሩ ሲተፋው ባህር አጠገብ ሲገኝ በጣም ሰቀቀንና የሚያሳዝን ሁኔታ ነው። በተለይ አውሮፓ ሰብአዊ መብት እያሉ የሚናገሩ ሰው ክቡር ነው እየተባለ የሚነገርበት ሀገር ይሄ መድረሱ ያሳዝናል። በየባህሩም ውስጥ የሚሰምጡ ስደተኞችን ጉዳይ ሁሉ እሳቸው ልባቸውን ስለሚከነክናቸው ስለሱ ይናገራሉ። እንዲሁም ከዛም አልፎ ደግሞ ይሄ ሽብርተኝነት እንበለው ወይም አንድ ሰው የራሱን አመለካከትና የራሱን ሃይማኖት በሌሎች ላይ በግድ የመጫን ካልተቀበሉ ማስገደድ ወይም የመግደል ሁኔታዎች ሁሉ በዓለም ላይ ታይተዋል። በእኛም በሀገራችን ታይተዋል። ክርስቲያኖች በዙ አይነት በሊቢያ በረሃ እንዴት እንደታረዱ እንደተሰዉ ሁላችን እናውቀዋለን። ይሄ ሁኔታ የእግዚአብሔር ምሕረት ያሸዋል። የአየር ጸባይም የአየር ንብረትንም ብናይ በየቦታው የአየር ለውጥ በሚካሄዱበት ቦታዎች ሁሉ የሚጎዳው ድሃው ከዛም አልፎም ተፈጥሮ ነው። ዓለም እኮ የጋራችን ናት፣ የሁላችን ናት። ስለዚህ ሁላችን ልንንከባከበው ይገባል በሚልም መልእክት አውጥተው ነበር እሳቸውም። ያንንም ተመርኩዞ መተዛዘንና መደጋገፍ ያሻል በዚህም ሁኔታ ላይ ብለው በተባበሩ መንግስታትም ባረጉት ንግግርም በሌሎችም ላይ ይህንኑ ጠቅሰዋል። ስለዚህ ይህች ዓለምም ሆነች እኛም ብንሆን ቤተክርስቲያናችን ካቶሊካዊ ቤተክርስቲያን እንዲሁም ደግሞ እንዲያንዳንዳችን ግለሰቦች የእግዚአብሔር ምሕረት ያስፈልገናል። ስለዚህ ከእያንዳንዳችን እንጀምር። በዚህ በካቴድራል በር መግባቱ ወይም የካቴድራል በር መክፈቱ እሱ እንበል ምልክት ነው። የብረት በር ተከፈተ ወይም የእንጨት በር ተከፈተ ሌላ ነው። ምንም እንትን ትልቅ ነገር አያመጣም። ግን ምልክቱ ምንድን ነው? ጌታ ኑ ወደ እኔ ተመለሱ፣ ንስሐ ግቡ እያለን ነው። ስለዚህ በዛ መንፈስ እያንዳንዳችን በሰራ ነው ኃጢአት በማዘን ንስሐ ገብተን ወደ እግዚአብሔር እንመለስ። እግዚአብሔር እየጠራ ነው። ልክ አባካኙ ልጅ ወደ አባቱ ሲመለስ እግዚአብሔር ወይም አባቱ እጁን ዘርግቶ እንደተቀበለው እግዚአብሔርም እኛ ሊቀበለን ዝግጁ ነው። እንቢ የምንለው እኛ ነን። የእግዚአብሔርን ምሕረት የማንጠይቀው እኛ ነን። እግዚአብሔር ግን ደጋግማችሁ ጠይቁኝ ባለው መሰረት በዚህ እምነት ምሕረቱን ከለመን ምሕረቱ ይወርዳል። ስለዚህ የሰማዩ አባታችሁ መሐሪ እንደሆነ እናንተም መሐሪዎች ሁኑ ብሎ ቅዱስ ሉቃስ በምዕራፍ 6 ቁጥር 36 በጻፈው መሰረት ጌታ ኢየሱስ እኛን አዝሎ የሚያሳይ ስዕል አለ። ጌታ አሁንም እኛን ለመሸከም ዝግጁ ነን፣ እኛ ግን ወደ እርሱ መቅረብ አለብን የሚል ነው አጠቃላይ የምሕረት ዓመት አሳብ።
የምሕረት ጥሪን ሁሉም ክርስቲያን በሕይወቱ ተግባራዊ እንዲያደርግ ብፁዕ ካርዲናል ብርሃነ ኢየሱስ ጠይቀዋል። ቤተ ክርስቲያንም ይህንን እንደምታበረታታ ገልጸዋል።
በእኛ ሰበካም በእኛ ሀገርም ስናይ በእውነቱ በሰበካችን ካቶሊካውያን ተሰባስበው በየቁምስናቸው በየገዳማቸው ይህንን የአባታችንን ቃል ሰምተው ወደ እግዚአብሔር እንዲመለሱ አደራላለሁ። ምክንያቱም ሀብት ነው። የእግዚአብሔር ምሕረት ትልቅ ጸጋ ነው። ከሱ በላይ ሌላ ሀብት የለም። ስለዚህ በምሕረቱ የሚገኘው ጸጋ ደግሞ እኛ የእሱ ልጆች ሆነን ተደስተን እንድንኖር ነው። ስለዚህ ጸጋ ለማግኘት ሁላችን የምንሯሯጥበት እድል ነው። ወደ ቤተ ክርስቲያን በመሄድ ንስሐ በመግባት በመቁረብ ለርዕሰ ሊቃነ ጳጳሳት ጸሎት በማድረግ ለቤተ ክርስቲያን ጸሎት በማድረግ ለሃይማኖታችን በመቆርቆር ጠንካሮች ካቶሊካውያን እንዲሆኑ ምዕመናንን አስገነዝባለሁ። ምዕመናን ስል እንግዲህ ከህፃናት፣ ከወጣቶች እንዲሁም ከጎልማሶችና ከቤተሰብ ጀምሮ እስከ አዛውንት ድረስ ያሉትን ነው። ብዙን ጊዜ እንዲህ አይነት ኢዮቤልዩ በሚታወጅበት ጊዜ አላማው እኛን ለመጥቀም ነው፣ እኛን ለማጠንከር ነው። ስለዚህ ምዕመናን ይህንን እድል እንዲጠቀሙበት አደራ ላለው። እንዲሁም ደግሞ ካህናት፣ ደናግል ወንድሞች፣ በህይወታቸውን ለእግዚአብሔር ለመስጠት የሚፈልጉ ሴሚናሪስቶች፣ ተመካሪያን፣ ግለሰቦች፣ በግል ህይወታቸው የሚኖሩ ቤተሰቦች፣ ራሳቸውን ለጌታ መሰዋት የሚፈልጉ ሁሉ እነሱ ሁሉ ይህንን የምሕረት ዓመት እንዲጠቀሙ አደራ ላለሁ። ሆኖም ይህ ደግሞ የምሕረት ዓመት ጥሪ ለእኛ ለካቶሊካውያን ብቻ ሳይሆን ለኢትዮጵያውያንና በጎ ፍቃድ ላላቸው በሙሉ ነው። ለክርስቲያኖችም ሆኑ ክርስቲያኖች ላልሆኑ ሁሉ ጥሪው ይመለከታል። ምሕረት ባለበት ይቅርታ አለ። ይቅርታ ባለበት ፍቅር አለ። ፍቅር ባለበት ሰላም አለ። በሀገራችንም ቢሆን አንድ የተከሰተው ድርቅ ለምሳሌ ከባድ ነው። ይህም የእግዚአብሔርን ምሕረት የምንለምንበት ወቅት ነው። ዝም ብሎ ገንዘብ አዋቶ ወይ እህል አዋቶ ብቻ ይህንን የአየር ክስተት ማለፍ ብቻ ሳይሆን ጌታ ሆይ ይቅር በለን የምንልበትና እንደ ምሕረትህ እንጂ እንደ ኃጢአታችን አይሆንብን፣ ልክ በቅዳሴ ደጋግመን እንደምንለው እሱን ጸሎት የምናደርግበት ነው። ይህንን ስናደርግ የመተዛዘንና የመደጋገፍ ነገር ይኖራል። ምሕረት ባለበት ሰላምም አለ ብያለሁ። ስለዚህ በሀገራችንም ሰላም እንዲሰፍን፣ ህዝቡም ተከባብሮ ተደጋግፎ እንዲኖር በመጀመሪያ ደረጃ ፈሪሃ እግዚአብሔር ነው የሚያስፈልገው። ፈሪሃ እግዚአብሔር ባለበት እግዚአብሔር ይቀድማል። ክፉ መንፈስ አይደለም ወይም ዲያብሎስ አይደለም መቅደም ያለበት። የእግዚአብሔር ምሕረት ከቀደመ እሱ ወንድሜ ነው እሱ አህቴ ናት ተባብለን በኢትዮጵያዊነት አንድ ላይ ተፈቃቅረን ለመኖር ነው በዚች ሀገር ላይ ያለነውና ሰላም ትልቅ ዋጋ የሚሰጠው ነው በዚህ በምሕረት ዓመት ውስጥ። እና በአገራችንም በአንዳንድ ቦታ የተከሰቱት ግጭቶች ሁሉ የሚከስሙት ወደ እግዚአብሔር ስንመለስ ነው እንጂ እኔም የራሴን ሁኔታ ብቻ በማየት ወይም ወንድሜም ወይም እህቴም የራሷን ሁኔታ ብቻ በማየት በመነጣጠል አይደለም። ወደ እግዚአብሔር በመቅረብና እግዚአብሔር የሚሻው ምንድን ነው? እግዚአብሔር የሚሻው አብሮ መኖርን ነው። ልክ የኛ ጋዜጣም እንደሚለው ነው፣ ፍቅርና ሰላም ነው። ፍቅር ባለበት ሰላም አለ። ስለዚህ በዚህ ምሕረትም ዓመት ውስጥ በሀገራችን ሰላም እንዲሰፍን የምንጸልይበትና ያለው ሰላም ዘላቂ እንዲሆን የምንጥርበት ጊዜ ነው። እኛም ካቶሊካውያን በዚህ ላይ ትልቅ ድርሻ አለን። በዚህ ሁል ጊዜ የሰላም ጸሎት እያልን እንጸልያለን፣ የቅዱስ ፍራንቺስኮስን ጸሎት። ከዛም አልፎ ደግሞ አሁን ደግሞ የኢትዮጵያ ካቶሊካዊት ቤተክርስቲያን የሐዋርያዊ ሥራ ክፍል ያወጣው የምሕረት ዓመት ጸሎት አለ እዚ ላይ። ይሄ አሁን ነው የወጣው። በዚህ መሰረት ይሄንን ደግሞ በየቁምስናው፣ በየገዳሙ፣ በየቤተ ጸሎቱ፣ በየቤተሰቡ እንዲጸለይ ነው። በጣም ግሩም ጸሎት ነው። ይህንንም እዛ ላይ ብታካትቱት ደስ ይለኛል። ጸሎቱ ከገንዘብ በፊት፣ የራስን ምቾት ከመፈለግ በፊት፣ ከክህደት በፊት የእግዚአብሔርን ቃል መስማት ነው ይላልና የእግዚአብሔር ስጦታ ነው። እንዲያውም የማያውቁትንም እንኳን ካሉ የእግዚአብሔር ቃል ከተነገራቸው የእግዚአብሔርን ቃል ይሰማሉ እያሉ እዚ ላይ ተጽፏል። ስለዚህ በምሕረቱ ዓመት ይቅርታውን አግኝተን ሰላሙን ፍቅሩን የምናገኝበት ነው እና አንድ ዓመት አለ። በዛ ዓመት ውስጥ ነው እንግዲህ ይህንን ትኩረት ሰጥተን የምንጸልይበት እና የምሕረት ዓመት የኢዮቤልዩ ዓመት የምሕረት ኢዮቤልዩ ዓመት እየተባረከ የተቀደሰ እንዲሆንልንም መጸለይ ይገባናል።
ምሕረት በሰብአዊ አይን ሲታይ ከባድ ይመስላል። እንዲህ ለሚያስቡ ክርስቲያኖች ምን ምክር ይሰጣሉ ብለን ጠይቀናቸው ነበር።
ለእነዚህ ሰዎችም በእውነቱ ወደ ራሳቸው መመለስና ወደ እግዚአብሔር ቃል ምን ይላል ወደሚለውም ተመልሰው ይቅርታ ለማድረግ ነው። ይቅርታ ማድረግ ደግሞ ይቅርታ ለሚቀበለው ሰው ብቻ ሳይሆን ይቅርታ ለሚያደርገውም ሰው ትልቅ በረከት አለው። ብዙውን ጊዜ ይቅርታ የሚጠይቅ ሰው ራሱን ዝቅ ያደረገ ይመስለዋል። ወይም ለምን ወይ እሷ ይቅርታ አጠይቀኝም ወይም እሱ ይቅርታ አይጠይቀኝም በመባባል ፉክክር ውስጥ የሚገባሉ። ይሄ ትክክል አይደለም። መጀመሪያ ክርስቲያን ነኝ የሚል ይቅርታ ይጠይቅ ነው፣ ቢበደልም እንኳን። ታስታውሳላችሁ በወንጌል ውስጥ ሐዋርያው ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? ሰባት ጊዜ አይበቃም እንዴ ብሎ ነበር እሱ። ሰባት ጊዜ አይበቃም? ሰባት ጊዜ ሰባት ነው። ይቅርታ የመጠየቅ ወሰን የለውም፣ ወይም ሁኔታ የለውም፣ ወይም ቅድመ ሁኔታ የለው። እሱ እንዲህ ካላደረገልኝ ወይም እሷ እንዲህ ካላደረገልችልኝ ማለት አንችልም፣ በተለይ በቤተሰብ ውስጥ፣ በጎረቤት ውስጥ፣ በአገር ደረጃ። ስለዚህ እግዚአብሔርን ማስቀደምና ምሕረት የሚገኘው ይቅርታም የሚገኘው በሱ ነው። ይቅር እንኳን የማይል ሰው ካለ ወይም አልፈልግም ካለ ሽማግሌ መላክ ይላል የወንጌል ቃል በማቴዎስ ወንጌል። እና አንድ ሽማግሌ ካልሰማም ወይም ጓደኛውን ካልሰማ ሌሎች ሽማግሌዎች መላክ፣ እንደዚህ ብዙ ጥረት ማድረግ ይጠይቃል። እንደ ይህን ሁሉ አድርጋችሁ ካልሰማችሁ ነው እንደ አረመኔ ቁጠሩት የሚለው የእግዚአብሔር ቃል። ግን በመጀመሪያ ሁላችን ሙከራ ያለብን እኛው ነን እና በግለሰብም ሆነ በቤተሰብ ከእግዚአብሔር ብቻ ይቅርታ ማግኘቱ በቂ አይደለም። ስለዚህ በደለኝ ወደምንለው ሰው መቅረብና የእሱን ይቅርታ መጠየቅ አስፈላጊ ነው የሚሆነው። በሀገራችንም ደረጃ እንደዚሁ ነው። ሁለት ሰው ለምሳሌ እንደ ሁለት ተማሪ እንኳን እዚህ ግቢያችን ቢጨቃጨቁ ምንድን ነው ብሎ ሽማግሌ ሊገባ ይገባል እና በኋላም ሁለቱን ሰምቶ ደግሞ እንዴ ለዚህ ነው እንዴ የተጣላችሁት ብሎ ሁኔታውን እሱ ባየው ሁኔታ ጸልዮበት ማስታረቅ ነው። እና ካስታረቁ ደግሞ ሰው ሲታረቅ ደግሞ ደስታው የጋራ ነው። እና ይሄንን ለማግኘት ደስታውን ሰላሙን ለማግኘት ነው የምሕረት ዓመት፣ ለመቅጣት አይደለም። ለማስፈራራትም አይደለም። እግዚአብሔር እኛን ለማስፈራራት ወይም እኛን ለማራቅ አይደለም። ቀደም እንዳልኩት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሚሉን እግዚአብሔር እጁን ከፍቶ ተዘጋጅቶ ነው ወደኔ ያለ እኛን እንጠይቀው። እና አሁን በዚህ ባለምም ላይ ያንጃበበው ሁኔታ በቤተክርስቲያንም ውስጥ ያለው ሁኔታ ወይም በአገራችን የዘር የጎሳ ጉዳይ እንዳይነጣጥለን እሱ ሊያፋቅረን ይችላል፣ ወደ ሰላም ሊያመጣን ይችላል በማለት ነውና ወደ እሱ የምንማጠነው ይህ የምሕረት ዓመት ለሁላችን የጸጋ የምሕረት የፍቅር የሰላም ምንጭ ነው ማለት እንችላለን።
ለራዲዮ ቫቲካን ማክዳ ዮሐንስ ነኝ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት አዲስ አበባ።